የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም እንደምናመሻችሁ አድማጮቻችን፣ የጋቢና ቪኦኤ መሰናዶ ጀመረ። በሳምንቱ ካሰማናችሁ ዘገባዎች የተወሰኑትን መርጠን በድጋሚ እናዳምጣለን። በመጀመሪያ ወደ ኪነ ጥበቡ መንደር እናምራ። ሰዎች ከሙዚቃ ጋር ላቆራኙ የመድረክ ሰዎች የሰሞኑ ድባብ ቀላል የማይባል ፈተና ተጥቷል። በተለይ ደግሞ ከሚወዱት ከሚያከብሩት ታዳሚ ጋር ፊት ለፊት አካል ለአካል መቀራረብ እንዳይችሉ አግዷቸዋልና
ሰው ባለበት አሁን ሰው ፊት ዝግጅት ማቅረብ ወይ ማቀንቀን እሱ የተለየ ስሜት አለው። በርግጥ ምክንያቱም የሰውን ስሜት ፊት ለፊት ሰው የሚያደርገው ነገር ላንተ ማላንተ ሙዚቃ አንተ ለምታቀርበው ነገር የሚሰጠው ምላሽ ቀጥታ እዛው ስለሆነ የምታገኘው የሚሰጠው ስሜት ለብቻው አለ። በጣም ደስ የሚል ስሜት አለው እሱ ነገር።
ድምፃዊ ግጥም ጸሐፊና ዜማ ውጪው ዳዊት አለማየሁ ግን የኮቪድ-19 ወረርሽኝ የጫነውን አሉታዊ ስሜት በዝምታ መቀበል አልፈለገም። ከአድናቂዎቹ ጋር የሚገናኝበት መላ ማሰስ ያዘ። አገኘም ዘመን ባፈራው የማህበራዊ መገናኛ በኩል ከቤቱ የሚተላለፍ የአንድ ሰው የሙዚቃ ትርኢት ማዳረስም ጀምሯል።
ሰላም ደናችሁ ዛን በሌላ
ብዙ ሰዎች በተለይ በውጭ ሀገር የሚኖሩ ኢትዮጵያውያንም ኤርትራውያንም ያው ቤት ውስጥ ነው የሚሆኑት አሁን ባለው ሁኔታ ምክንያት ማለት ነው። እና ጭንቀት ይኖራል፣ የተለያዩ ነገሮች ይኖራሉ። እንደዚህ የሆነ በሽታ አለ ብሎ ማሰብ በራሱ ያው ትንሽ የሚፈጥረው ጫና በጣም ትልቅ ነው። እና በብዙ መንገድ ያው ሰው በሄደበት ሁሉ በሚያይበት አንግል ሁሉ ስለ ኮሮና ነው የሚያየው። እና ከመጠንቀቅና ራሱን ከመጠበቅ ባለፈ አእምሮን ትንሽ ዘና ማድረግ ከቻለ በሚል እሳቤ ነው ያንን ነገር ያመጣሁት።
ከተመልካቾች ያገኙ ምላሽ መልካም መሆኑን እንደሚያጽናን ነው የሚናገረው ዳዊት። ስራዎቹን በዚህ ሁኔታ ሰርቶ አቀናብሮ በማቅረብ ሂደት ግን ቀላል የማይባል ልፋትን ከጓደኞቹ ጋር እንደሚያሳልፍ ይናገራል።
ከዚህ በፊትም በሌላ ስራ ማቃቸውን ሌሎች ስራዎች አብሮ የሚሰሩትን ሰዎች እቤት ሆነን ወረድኛ መጠንቀቅ ስላለብን እቤት ሆነን ስቱዲዮን ቤት አድርገን ነው እየሰራን ያለ ነው። እና በዛ መንገድ ነው ያ ነገር ትንሽ አቅልሎልኛል ብዬ አስባለሁ። ከዛ ውጭ ግን ቶሎ ማቅረብ አለብን። ያው ኔትወርኩ በፊትም ያው ይታወቃል ትንሽ ፍጥነት ችግር አለ። ምናልባት ለምሳሌ ለአርብ መልቀቅ ያለብኝ ነገር ካለ ሐሙስ ወይ ሮብ ጀምሬ ነገሩን እጭ ነው እና በደረሰ ሰዓት ይደርሳል። ምናልባት አይታወቅም፣ አንዳንዴ ምን 9 ሰዓት እንዲፈጅ ይችላል የ10 ደቂቃ የማይሞላ ነገር ለመጫን። አንዳንዴ ምናልባት ኔትወርኩ ጥሩ ሲሆን በ3-4 ሰዓት ውስጥ አፕሎድ ሊሆን ይችላል። ና እንደዛ እያደረግኩ ነው አሁን እየሰራሉ።
ሰዎች ከኮሮና ቫይረስ ራሳቸውን ይጠብቁ ዘንድ በቤታቸው እንዲውሉ መደረጉ ብዙሃንን ብዙ አሳጥቷል። ዳዊት የተነጠለ አይደለም። ሆኖም ይሄ ጊዜ ለጥሞናና ራስን ማሻሻያ ሊውል እንደሚችልም ያምናል።
በደንብ ከራስ ጋር እንድታወራ ያደርጋል። የራስን ስራዎች በደንብ እንድትሰራ ያደርጋል። ጊዜ እንድትሰጥ ያደርጋል። በተለይ ልክ እንደዚህ እንደኔ ወይ ግጥምና ዜማ በራሳቸው የሚያዘጋጁ ሰዎች ሲሆኑ ደግሞ ሞር በደንብ ጊዜው ጥሩ ነው። እና ይሄኛው ጊዜ ደግሞ በግድም ቢሆን ያው ማንበቡም ይኖራል፣ እሱንም ትሞክራለህ። ስራዎች ከዚህ በፊት በምንሰራቸው ሁኔታዎች ላይ እንዴት ልሂድ፣ ምን አይነት ነገር ልስራ፣ ምናምን የሚለውን ነገር እንድታስብ ያደርግሃል።
በቅርቡ ለአድማጮች አዲስ አልበም ለማድረስ እየተጋ ያለው ዳዊት ለአሁኑ ትኩረቱን በማህበራዊ መገናኛ አውታሮች ክዋኔ ላይ አድርጓል። የኪቦርዱን ቁልፎች እየነካካ በተስረቅራቂ ድምፁ የቤት ውስጥ ኮንሰርት ማቅረቡን ይቀጥላል። በአካል አግኝተው ሊያቅፉት ሊሸልሙት ያልቻሉ አድናቂዎቹ መውደድና ማድነቃቸውን በልብ ቅርጽ ወይንም በአውራ ጣት ምስል እያደረሱ ያንበሸብሹታል። ለአሜሪካ ድምፅ ሀብታሙ ሲሆ
I'm not the one who's running away.
በሳምንቱ ካስተማናችሁ የደግነትና መረዳዳት ታሪኮች አንዱ ተምሳሌት ኪችን ስለተሰኘው ምግብ ቤት የሚያወሳ ነበር። ተምሳሌት ሙሉ በሙሉ በሴቶች የሚንቀሳቀስ ሲሆን ከሰሞኑ ጎዳና ላይ የወደቁ ሰዎችን የሚረዳ የምገባ መርሃ ግብር ጀምሯል። ኤደን ገርመው።
በጎዳና ላይ ኑሯቸውን የሚገፉ ችግረኞች አብዛኛውን ጊዜ የዕለት ኩርሳቸውን የሚያገኙት ከሆቴሎች ትርፍራፊ በመውሰድ ነው። ይሁንና አሁን ላይ የአብዛኞቹ ሆቴሎችና ምግብ ቤቶች ገበያ ማጣትን ተከትሎ ብዙዎች በከፍተኛ ችግር ውስጥ ይገኛሉ። አዲስ አበባ ላይ ሴቶችን ለማብቃት ከአምስት ዓመታት በፊት የተከፈተው ተምሳሌት ኪችን ይህን ችግር በትንሹም ቢሆን ለመቅረፍ በሚል ከመቶ በላይ ለሚሆኑ የጎዳና ተዳዳሪዎችን ለመመገብ ተንቀሳቅሷል። ሳምራይት ጴጥሮስ ከመስራቾቹ አንዷ ናት።
ተምሳሌት ኪችን ዋና ዓላማው ያው ከሌላው ቢዝነስ የሚለየው ማህበረሰባዊ ቢዝነስ ወይንም በእንግሊዘኛ ሶሻል ኢንተርፕራይዝ የምንለው ነው። በወቅቱ እስካሁንም ድረስ ያልተቀጠሩ ሴቶች በጣም እየጨመረ በመጣበት ጊዜ ነበር ተምሳሌት የተቋቋመው። አሁንም ያ ነገር እንዳለ ነው እና አንደኛ የተቋቋመው ለሴቶች የስራ እድል ለመፍጠር እንደዚሁም ከስራ እድልም አልፎ በሚያገኘው ገቢ 100% ማህበረሰባዊ የሆኑ ችግሮችን ለመቅረፍ እነዛን ሰንድ ለመጠቀም የሚያመጣውን ወይም የሚያስገኘውን ገቢ ማለት ነው። እዛውም ደግሞ ልክ ሴቶች በስራ ላይ እንዳሉ ራሳቸውን የሚያሻሽሉበት፣ ያላቸውን ክህሎት የሚያውቁበት ዘርፈ ሰፊ የሆነ እድልን ማመቻቸትን ነው ልጁ የተነሳ። እንደዚህም ደግሞ ስለሆነ ነው ባለፉት ቀናቶች ኮሮና ቫይረስ አገራችን ከገባ በኋላ ጎዳና ላይ ያሉ ልጆች አብዛኛውን ጊዜ እንደምናውቀው የሚመገቡት ከምግብ ቤቶች በተመለሱ ምግቦች ነው እና አሁን ግን ብዙዎቹ ምግብ ቤቶች እነዚህ አይነት የሚተፉ ነገሮች አይኖሯቸውም። ምክንያቱም ሰው ቴካዌ ነው የሚወስደው ወይም ብዙ ሰው ሰርቪስ አይጠቀምም። ይህ ሲሆን ጎዳና ላይ ያሉ የሚተዳደሩ ጎዳና ላይ የሚጠብቁ ልጆችን የሚንከባከቡ ወጣቶች መጥተው ለእርዳታ ሲጠይቁ እኛም ኪችናችንን ተጠቅመን በራሳችን ተነሳሽነት ምንም ዶኔሽን ሳንጠይቅ ከዛሬ ሴት ባረግነው ነገር ተነስተን ለእነሱ ማብላትና እነሱን መመገብ ጀመርን ማለት ነው።
ይህ ምግብ የመመገብ ሂደት በጊዜያዊነት ሙሉ ለሙሉ ንግድ ቤቶች ስራ እስኪጀምሩና እንቅስቃሴዎች ወደ ነበሩበት እስኪመለሱ ድረስ እንደሚቆይ የምትናገረው ሳምራይት ምግብ ከመመገቡ ጎን ለጎንም ከሌሎች ግብረሰናዮች ጋር በመተባበር ሁለንተናዊ ድጋፍ እንደሚያካሂዱም ታስረዳለች።
ለምሳሌ አንደኛው ዋና መተንፈስ ነው የሚባል አደባባይ ያለ መገናኛ እዛ ጋር ነው አንደኛውን የምናረገው። ያረግንበትን ምክንያት ምንድነው? ይሄ ሁለንተናዊ ከመልሽ ጋር ኦሬዲ ፕሮግራም የጀመሩ ሰዎችን ምክንያቱም እኛ ሶሻል ወርከሮችን ስላደለን እነሱ ግን የጀመሩት ስራ ስለሆነ ነገር ግን የሚያበላላቸው ሰው ስላጠራቸው ሁለንተናዊ የሆነ ስለሆነ ከጀመሩት ነገር ጋር ተገናኝቶልን ነው። ስለዚህ እኛ ምግብ እናቀርባለን፣ እነሱ ደግሞ ሁለንተናዊውን ማብቃት ይሰራሉ። ዋናው መተንፈሶች ዋና ስራቸው ቮለንቲር ግሩፕ ናቸው። ስለዚህ እየዞሩ ካሽ ቱ ትራሽ የሚባል አገር ስራ አላቸው። ልጆቹም ቆሻሻ እንዲሰበስቡ ያደርጓቸዋል። ሲድ ቦምቢንግ የሚባል ነገር አለ፣ ዘር እንዲዘሩ መንገድ ላይ ያስተምሯቸዋል። እና እኛ ያንን በማየት የሚሰራ የሚንቀሳቀስ ልጆቹም በስሩ ያቀፈ እኛም ነገ ባንኖር ያንን ስራ የሚቀጥሉ ግለሰቦች ድርጅትም ሳይሆኑ እንደዚህ በጎ አድራጊ ግለሰቦችን በመፈለግ ወይንም ያንን እንደ ቅድመ ሁኔታ በማስቀመጥ ነው ስራውን የጀመርነው ጥገኝነትም እንዳይመጣ በማለት ነው። የዋናው መስፈስ ነው አደባባይ ላይ 50 ልጆች አሉን እስካሁን ድረስ እንግዲህ ተምሳሌት በራሱ የሚያረጋው ምንም ፈንድ ሳይቀበል ያረጋይ ነበርው ወደ 7 ሰዎች ደግሞ ተክለ ሃይማኖት አካባቢ ነበር እስካሁን ተመገብ የነበረው በያዝ ነው እቅድ መሰረት
ላለፉት 21 ቀናት በራሳቸው ሬስቶራንት ውስጥ ምግቡን እያዘጋጁ ቢሰጡም ባለባቸው የገበያና የድጋፍ እጥረት ምክንያት በየቀኑ ምገባውን ማድረግ ባለመቻላቸው ወደ ሳምንታዊ ፕሮግራም በተሻገሩበት ወቅት ይህን የተመለከቱ በፎቶግራፍ ጥበብ ውስጥ ያሉ ወጣቶች Print for Ethiopia በሚል የፎቶግራፍ መሸጫ ድረገጽ በመመስረት ፎቶግራፎችን እየሸጡ የምገባ ፕሮግራሙን ለማስቀጠል እየተንቀሳቀሱ እንደሆነ ሳምራዊት ትገልጻለች። ሳምራዊት እራሷም ከነዚህ ፎቶግራፈሮች ጋር በመሆን ፎቶዎችን አብራት ሸጣለች።
እስካሁን ድረስ እኛ ለ21 ቀን በየቀኑ በራሳችን ወጪ መገብንና አሁን ደግሞ ከአቀማችን በላይ ሲሆን በሳምንት አንድ ቀን ብቻ ነው ያረግን ያለነው። እኛ ይሄንን ፕሮሞትም አላረግንም እርዳታም አልጠየቅንም። ይሄንን ስናረግ ያዩ ጓደኞቻችን ተነስተው ኢትዮጵያ ውስጥ ያሉ ፎቶግራፈሮችን በማስተባበር Print for Ethiopia የሚል ኢኒሼቲቭ አቋቋሙና እድላዊትና ገላን እንዲሰራ እነሱ አርቲስቶች ፎቶቻቸውን እንዲሰጡና ፎቶም ደግሞ ኦንላይን ላይ እንዲሸጥ ፎቶ በስፍራ ዶላር እንዲሸጥ በማድረግ ገቢውን ደግሞ ለእኛ ሰጥተውን መመገቡን እንድንቀጥል ማህበረሰባዊ ቢዝነስ ሲባል አንደኛ ሰዎች ጥገኛና ተረጂ እንዳይሆኑ ማድረግ ነው። ስለዚህ ይህንን ነው እየሰራን ያለነው። ግን አሁን ፈንዱ ደግሞ ከመጣ በየቀኑ ነው የምናደርገው።
ተምሳሌት ኪችን ከአጋሮቹ ጋር በመሆን ኮቪድ-19 እስኪያልፍና እንቅስቃሴዎች እስኪጀመሩ ድረስ ከዚህ የፎቶግራፍ ሽያጭ በሚያገኘው ገንዘብ የምገባ ፕሮግራሙን እንደሚቀጥል የገለጸችው ሳምራዊት ኮረብሽኙ በኋላም እነዚህን የጎዳና ተዳዳሪዎች ማቋቋሙ ላይም እንደሚሰሩ ጠቁማለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
Yeah.
ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ ይከተላል። በቅርቡ በኮንቴነር ተጭነው ደቡብ አፍሪካ ሊገቡ የሞከሩ 64 ኢትዮጵያውያን ህይወታቸውን አጥተዋል። ከዚህ አስፈቃቂ አደጋ የተረፉት 11 ብቻ ናቸው። ከጥቂቱ ጋር የቪኦኤ ዘጋቢ ሳይመን ማርክስ ቆይታ አድርጓል። ስመኝሽ ቆይታ አቀርባለች።
የ18 ዓመት ወጣቱ ደጀኔ ደገፌ ካደገበት የቢሾፍቱ ገጠራማ አካባቢ ለቆ ሲወጣ እቅዱ ከሥራ አጥነት ለመላቀቅና በደቡብ አፍሪካ ሥራ አግኝቶ የሚያገኘውን ገንዘብ ለቤተሰቦቹ ለመላክ ነው። በመትኩ ግን ያጋጠመው ህይወቱን ሊያሳጣው ነበር። ደጀኔ መጋቢት 15 ቀን በሞዛምቢክ ውስጥ ለቀናት አየር በሌለው የእቃ መጫኛ ኮንቴነር ውስጥ ተቆልፎባቸው ከሞት ከተረፉት 14 ወጣት ኢትዮጵያውያን መሃል አንዱ ነው። በህገወጥ አዘዋዋሪዎች አመቻችነት ከነርሱ ጋር አብረው ሲጓዙ የነበሩ 64 ስደተኞች ኮንቴነር ውስጥ ህይወታቸው አልፏል። ደጀኔ ለቪኦኤ ሲናገር የህገወጥ አዘዋዋሪዎቹ ደቡብ አፍሪካ እንዲያደርሱት 200 ሺህ ብር ከፍሏል። ሞዛምቢክ ከመድረሱ በፊትም ለስድስት ወራት ያክል ያለ ምግብና ያለ ውሃ በጫካ ውስጥ በእግር ተጉዟል። አገሬ በመመለሴ በጣም ደስተኛ ነኝ የሚለው ደጀኔ አሁን ያለው ምርጫ ወደ ትውልድ አገሩ ተመልሶ ያገኘው በሚችለው የእርሻ ሥራ ላይ መሰማራት እንደሆነ ያስረዳል።
ኦኬ፣ እግዚአብሔር ይመስገን። ያው ደስታን መስመኝ ያው ቤተሰቦችም ያው ደስ ብሎን እንደዚህ ኢትዮጵያኖች ያው ወንድማሞቻችን የሞቱት ያው ጤናም ጣታችን በጣም እየዘነ መጥ ነው። ስለሰረስ ሲሞተሰረስን መጥፋችን በጣም ያው እያመሰገንኩ ነው የሄደው። ከዚህ በኋላ ደግሞ እያመሰገንኩ መኖር የምፈልገው
11 ስደተኞች በአዲስ አበባ የኮሮና ቫይረስ ተጠርጣሪዎች ለይቶ ማቆያ ስፍራ ለሁለት ሳምንት ተለይተው ከተቀመጡ በኋላ አርብ ዕለት ወደ ሀገራቸው እንዲመለሱ ተደርጓል። ከተረፉት መሃል 3ቱ ሞዛምቢክ ውስጥ ባለ ሆስፒታል እርዳታ እየተደረገላቸው ሳለ ማምለጣቸውን የዓለም አቀፉ ስደተኞች ድርጅት አስታውቋል። ከኢትዮጵያ ጉዞ የጀመሩት 78 ወጣቶች ሞዛምቢክ ውስጥ ያለ ቴቴ የተባለ ከተማ ከመድረሳቸው በፊት 4000 ኪሎ ሜትር ያክል በእግርና በጭነት መኪና እያፈራረቁ ተጉዘዋል። ቴቴ ላይ የሚገኝ የፍተሻ ጣቢያ አካባቢ ተዘግቶባቸው የቆዩት ስደተኞች አየር ሲያጥራቸው የጭነት መኪናውን በመደብደብ የእርዳታ ጥሪ ማሰማታቸውን ከሞት ተራፊዎቹ ይናገራሉ። የ19 ዓመቱ ሙሉጌታ ኤርደሎ የሞዛምቢክ ባለስልጣናት ከጭነት መኪናው ውስጥ ሲያወጡት ራሱን አያውቅም ነበር።
ያው ከባድ ሁኔታ እኛም ሞዛምቢክ ከደረሰን በኋላ ምንሽት ሁለት አኩል አካባቢ ነው እዛ ኮንቲነንት ተገባን እና በግድ ነው ለመግባትን ይጓደኛ አይደለንም እና ያ ባዱላ ሲመጣ በግድ ነው የገባን እና እዛ ሳንገባ በፊትም የተጎዱት አሉ።
በጉዳዩ ላይ የኢትዮጵያ ፌዴራል ፖሊስን ለማናገር ያደረግነው ጥረት ባይሳካም የደረሰውን አደጋ ለማጣራት የኢትዮጵያና የሞዛምቢክ ባለስልጣናት በቅንጅት እየሰሩ እንደሆነ በኢትዮጵያ የዓለም አቀፍ ስደተኞች ድርጅት ፕሮግራም አስተባባሪ ወይዘሮ ሳራ ባሻ ያስረዳሉ። የተሻለ ኑሮ ፍለጋ በህገወጥ መንገድ ከሀገር የሚወጡት ኢትዮጵያውያን በአብዛኛው እድሜያቸው ከ15 እስከ 35 ይሆናል የሚሉት ወይዘሮ ሳራ ይህን ህገወጥ ዝውውር ለማስቆም የተለያዩ ባለስልጣናት እየሰሩ ቢሆንም ገና ብዙ የሚቀር ነገር አለ ይላሉ።
The network is huge, it's beyond Ethiopia. There are a lot of smugglers along the journey, so that kind of government to government cooperation is extremely important.
ትስስሩ በጣም ሰፊና ከኢትዮጵያ ያለፈ ነው። በየመንገዱ በጣም ብዙ ህገወጥ አዘዋዋሪዎች አሉ። ስለዚህ የመንግስታት ተቀናጅቶ መስራት በጣም አስፈላጊ ነው። ድንበር ጥበቃን ማጠናከር፣ ህገወጦች በመርመራ የሚተሰሱበትን ህጋዊ መንገድ ማጥበቅና ሌሎች ለምስክሮች ህጋዊ ከለላ መስጠት እጅግ አስፈላጊ ነው።
ወይዘሮ ሳራ አክለውም ከ110 ሚሊዮን በላይ የህዝብ ቁጥር ባለበት ታዳጊ ሀገር ላይ የሥራ አጥ ኢትዮጵያውያን ቁጥር መብዛት የህገወጥ አዘዋዋሪዎችን መንገድ ለማጥፋት የሚሰራውን ሥራ አዳጋች አድርጎታል ይላሉ።
በትግራይ ክልል የሚንቀሳቀሱ 3 ፓርቲዎች በክልሉ ምርጫ ካልተካሄደ ህጋዊ መንግስት ስለማይኖር ለዚህ ክስተት መፈጠር ተጠያቂው የክልሉ መንግስትና ገዢው ፓርቲ ናቸው ብለዋል። ሙሉጌታ ጽባ ዝርዝራለሁ።
ሳልሳይ ወያነ ትግራይ፣ ባይቶናና የትግራይ ናጽነት ፓርቲዎች በጋራ ባወጡት ያቋም መግለጫ በትግራይ ክልል በክልል ደረጃ ምርጫ ለማካሄድ የሚያስፈልገው እንቅስቃሴ እየተደረገ አይደለም በማለት ወቅሰዋል። ሶስቱም ፓርቲዎች ካሁን በፊት በየግል ምርጫ በትግራይ መካሄድ አለበት የሚል አቋም ገልጸው የነበረው ሲሆን በዛሬው ዕለት ደግሞ በትግራይ ክልል ምርጫው እንዲካሄድ ለምርጫ የሚያስፈልጉ ስራዎች ግልጽ ዝግጅት እንዲጀመር ጥሪ አቅርበዋል። ፓርቲዎቹም ትግራይ በከፍተኛ መስዋዕትነት የተረጋገጠ የራስን እድል በራስ የመወሰን መብት አሳልፋ እንድትሰጥ አንፈቅድም ብለዋል በመግለጫው። የፓርቲዎቹ መግለጫ እንደሚያሳየው የራስን እድል በራስ የመወሰን መገለጫ ከሆነ አንዱ ምርጫ ነው በማለት ጠቅሷል። ምርጫ በትግራይ ካልተካሄደ ክልሉን የሚያስተዳድር ህጋዊ ስልጣን ያለው ፓርቲ አይኖርም። ስለዚህ ትግራይ በህዝብ የተመረጠ ህጋዊ መንግስት ሊኖራት ይገባል ብለዋል። በወጣው መግለጫ ማብራሪያ የጠየቅናቸው የሳልሳይ ወያነ ትግራይ ሊቀመንበር አቶ ሃያል ጎድፋይ
ያወጣነው መግለጫ በተጨባጭ መሬት ላይ ምንም ነገር እየተሰራ እንዳልሆነ፣ ምክንያቱም ምርጫ መካሄድ ካለበት የሚመለከተው ምርጫ አስፈጻሚ ደብዳቤ መጻፍ ያስፈልጋል። ያው ምርጫ ቦርድ ነው። ምርጫ የማይካሄድ ከሆነ ደግሞ በትግራይ ምርጫ ቦርድ በማቋቋም ምርጫ መካሄድ አለበት ብለን ነው የምናምነው። ይሄ ደግሞ ህገ መንግስታዊ መብታችን ነው። በዚህ ሀገር ከምርጫ በኋላ ምን እንደሚከሰት አናውቅም። ራሳችን መወሰን ያለብን ነገር ለፌዴራል መንግስት መስጠት አንፈልግም። ራሳችን ነው መወሰን ያለብን። ይህ የራስን እድል በራስ የመወሰን መብት ከመጠቀም ጋር የተያያዘ ነው። ሂዶ ሂዶ የሀገሪቱ ፖለቲካ ሌላ ስርዓትን ሊያመጣ ይችላል። ስለዚህ እኛ በዚህ ጠረጴዛ ውስጥ መግባት አንፈልግም። ስለዚህ የራሳችን መንግስት አቋቁመን መጠበቅ ነው የምንፈልገው። ምርጫው መካሄድ አለበት ብለናል። ራስን እድል በራስ የመወሰንና የራስን በራስ የማስተዳደር መብት የያዘው ጉዳይ ስለሆነ ከመስከረም በኋላ በትግራይ ህጋዊ መንግስት እንደማይኖር ገልጸናል። ስለዚህ ከእንግዲህ በኋላ ትግራይ ውስጥ መንግስት ሆኗል ለሚል አካል ህጋዊ አይደለም። ከምርጫ ባለማካሄድ ለሚመጣው ኪሳራም ተጠያቂ የትግራይ መንግስትና ገዢው ድርጅት ነው ብለን በግልጽ አስቀምጠናል።
በትግራይ ክልል ምርጫ ይካሄዳል ከማለት ውጭ የክልሉ ገዢ ፓርቲ ትግራይ ተቀባይነት ያለው ፍትሃዊና ዲሞክራሲያዊ ምርጫ እንድታካሄድ እንደ ገዢ ፓርቲ ኃላፊነት ተሰምቶት ግልጽና የማያሻማ አቋም አልያዘም በማለት ወቅሰዋል። ፍትሃዊና ዲሞክራሲያዊ ምርጫ ለማካሄድ ደግሞ ሰፊና ምቹ የፖለቲካ ምህዳር ሊኖር ይገባል ያሉት ፓርቲዎቹ ይህንን እስካሁን በትግራይ አልተፈጠረም በማለት በዚህም የትግራይ መንግስት በጉዳዩ ላይ እያሳየው ያለው ኃላፊነት የጎደለው ሸለልተኝነት ነው በማለት በጥብቅ እንቃወማለን ብለዋል። በጉዳዩ ላይ መልስ ለማግኘት ለትግራይ ክልል ፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ጠይቀናል። ምርጫ በኢትዮጵያ ደረጃ ለማካሄድ ፍላጎት እንዳልነበረ ህወሓት አስቀድሞ ስለተረዳ ከባለፈው የህዳር ወር ጀምሮ አቋሙን እያሳወቀ ነበር ብለዋል። በጊዜው በአገር አቀፍ ደረጃ ምርጫ የማይካሄድ ከሆነ ምርጫ በክልል ደረጃ እንደሚካሄድ አቅጣጫ ተቀምጦ ነበር ያሉት አቶ አማኑኤል በቅርብ ጊዜ ደግሞ በኮሮና ወረርሽኝ ምክንያት በማለት ምርጫውን ራዘማል ሲባል ህወሓት ምርጫው በትግራይ እንዲካሄድ ዝግጅቶችም እንዲደረጉ ወስኗል ሲሉ ተናግሯል። የገዢው ፓርቲ ውሳኔ ደግሞ የክልሉ መንግስት አቋምም መሆኑ የክልሉ መንግስት ፕሬዝዳንት በመግለጫቸው አስተውቀዋል በማለት አቶ አማኑኤል ገልጸዋል። በአሁኑ ጊዜ ደግሞ የፌዴሬሽን ምክር ቤት የመጨረሻ ውሳኔ በመርጫው ማራዘም ጉዳይ ላይ ሳይሰጥ አዋጅ ማውጣት እንዲሁም የህዝብ ማነሳሳትና ሌሎች የህግ ስራዎች በግልጽ መስራት ከጀመርን ችኮላ ነው የሚሆነው ብለዋል። ከሁሉም በላይ ግን ምርጫው እንደሚካሄድ ፖለቲካዊ ውሳኔ ተሰጥቷል ሲሉ ገልጸዋል።
እና ከመንግስትም ከመውደብም መረጣ ከካይዲውና ሐላፍነቱ ሲናለረ ከሶፋም ዝግቦና ፈርሐቲ ስራህ ጀምርናና ፈርሐና ዘለና ውሳኔ ተወሲኑ ስራህቲ ስራህ ያምዘለው።
እኛ እንደ መንግስትና ፓርቲ ምርጫው ይካሄዳል ብለን ሐላፊነት ወስደናል። መስራት ያለብን ስራዎች መስራት ጀምረናል። ውሳኔ ተወስኖ ስራዎች እየተፈጸሙ ናቸው። የሚመለከተው አካል ድርሻውን ወስዶ እየሰራ ይገኛል። ከዛም ህዝብና የፖለቲካ ፓርቲዎች ያስተተፈ ስራዎች ይሰራሉ። ጊዜያቸው ተጠብቆ ይፈጸማሉ። በአሁኑ ጊዜ በፌደራል ደረጃ የተነሳው ጥያቄ በህጋዊ መንገድ ማለትም በፌዴሬሽን ምክር ቤት የመጨረሻ ውሳኔ ሳይወሰን የትግራይ መንግስት አዋጅ አላወጣም የማነሳሳት ስራ አልተፈጸመም ብለህ ማውራት ችኮላንም ይሆነው እዚህ ችግር የለም። ፓርቲያችን በትግራይ ምርጫ እንዲካሄድ ወስኗል ነው ያሉት። ህወሓት የወሰነው ውሳኔ የሚተገበር እንጂ ለወሬ ብቻ ተብሎ አይደለም ያሉት አቶ አማኑኤል ህዝባችን የታገለለት መብቱ እንዲጠቀም ነው ብለዋል። አሁን ቅሬታ ካቀረቡ ፓርቲዎች ጋር ለህዝባችን ጥቅም ስንል አብረን እንሰራለን ሲሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለ ነው።
አብረን ስላመሸን በጣም ደስ ብሎናል። ከአቀናባሪያችን ኤልያስ አስማራ ጋር ሀብታሙ ስዩም በዚህ ውስጥ ተናበታችኋለሁ። ነገ በመደበኛው መሰናዷችን እንገናኛለን። መልካም ምሽት። Yeah.